ningún cheque de la.
Katy.
በጌታችንና በመድኃኒታችን ክርስቶስ ኢየሱስ ጸጋና ሰላም ለእናንተ ይሁን። ጌታ እንዲህ አይነቱን እድል ሰጥቶን በዚህ ፋስቶክ በተባለው ዌብ በመጠቀም የጌታን ቃል መካፈል ስለቻለን ክብር ለእግዚአብሔር ይሁን። ለሰው ጥበብን የሰጠ እግዚአብሔር ስሙ የተባረከ ይሁን። ይልቁንም እናንተ ደግሞ ወገኖቼ ዓለም ከጥበቧ ብዛት ያላገኘችውን ሞኝነት የሆነባትን የእግዚአብሔርን ቃል ለመስማት በመሰብሰባችሁ ጌታ ይባርካችሁ እላለሁ። ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1:21-23 ላይ ዓለም እግዚአብሔርን በጥበቧ ስላላወቀች በስብከት ሞኝነት የሚያምኑትን ሊያድን የእግዚአብሔር በጎ ፈቃድ ሆኗልና ይላል። እንደውም በቁጥር 18 ላይ ከላይ ከፍ ብላችሁ ብትመለከቱ የመስቀሉ ቃል ለሚጠፉት ሞኝነት፣ ለእኛ ለምንድን ግን የእግዚአብሔር ኃይል ነው ይላል አይደል? አዎ፣ መቼም ሰው የሚከብደው ነገር ቢኖር ሞኝ መሆን ነው። ይህንን እድል ለእኛ ስለሰጠን መንፈሳችንን በየዋህነትና በትህትና ሞልቶ እርሱን እንድናከብር እንድንሰማ ቃሉን እንድንፈልግ እድል የሰጠን እርሱ ነው እና እግዚአብሔር ይመስገን። ለእኛ ኃይል ነው። አሜን አሜን ይሆንልን። እግዚአብሔር ይመስገን። ደግሞ የእግዚአብሔር ቃል ለእኛ ሁል ጊዜ የሚያስፈልገን ነው አይደል? ሰው ምግብ ሳይበላ ከቀን ወደ ቀን ይሻገራል? ምግብ ካልበላ ሰውነቱ እየከሳ ያለውንም በውስጡ የተጠራቀመውንም የምግብ ኃይል እየጨረሰ ያው ወደ ሞት መሄዱ የማይቀር ነው። ይሄ ግልጽ በሆነው መንገድ በአይን የሚታይ ሲሆን በአይናችን የማናየው እውነተኛ የሆነ የመንፈሳዊ ሕይወታችንም እንዲሁ ነው። ከሰው ከእግዚአብሔር ቃል እየተለየ ከሄደ በየጊዜው የእግዚአብሔርን የሚሰጠውን ምግብ ቃሉን ካልተቀበለ መንፈሳዊ ሕይወቱ እየቀጨጨ ይሄዳል። ደግሞ በመንፈሳዊ ሞት ደግሞ የማይቀር ይሆናል ማለት ነው። ስለዚህ የእግዚአብሔርን ቃል መመገብን የመሰለ ትልቅ ነገር የለም ለማለት ነው። በዚህ ምድር ላይ ስንኖር ያው ሕይወት የአልጋ ለአልጋ አይነት ሕይወት አይደለም። ደግሞም እግዚአብሔር ይመስገን ጌታም ደግሞ እንዲህ አይነቱን ተስፋ ማለት ፕሮሚስ አላደረገልንም። ችግር የለም በምድር ላይ እኔን ስትከተሉ አላለንም። ነገር ግን ችግር በበዛበት በዚህ ዓለም ውስጥ የምንኖርበትን ጸጋ ደግሞ እግዚአብሔር አብሮ ሰጥቶናል። በዚሁ ላይ በተመረኮዘ እኔ ላካፍላችሁ እየወደድኩት እግዚአብሔርም የሰጠኝ ቃል በዚህ ምድር ስንኖር ህይወት ተግዳሮት አለበት፣ መከራ አለበት፣ ውጣ ውረድ አለበት። ውጣ ውረድ ቢኖርም ችግር ቢኖርም አለመስተካከል ቢኖርም ግን እግዚአብሔር ይህንን ለበጎ ይጠቀምበታል እና መንፈሳዊ ህይወት ያድጋል በዚህ በችግርም ውስጥ ቢሆን በሚል ሀሳብ በህይወት ተግዳሮት ውስጥ ማደግ የሚል አርዕስት ነው የማካፍላችሁ። እና ተከታታይ ትምህርት ነው። 12 ቀናት ያህል ይፈጃል። ወደ 12 የሚሆኑ አርዕስቶች ናቸው በዚሁ በተመረኮዘ ያሉኝ። እና እያንዳንዳቸውን እንዲሁ ለመግለጥ ያክል የመጀመሪያው በመገፋት በመናቅ ውስጥ በመንፈሳዊ ህይወት ማደግ የሚል ሲሆን፣ ሁለተኛው ከአቅም በላይ የሆነ የስራ ኃላፊነት ሲኖር መወጠር ሲኖር በዛም ውስጥ ማደግ፣ ሶስተኛው በጥርጥር ህይወት ውስጥ ሰው ሲሆን እግዚአብሔር ደግሞ በመንፈሳዊ ህይወት ሲያሳድግ የሚል ሲሆን፣ አራተኛው ከሞት ሰው ሲለይ ቢለይ ማለት ነው ከዘመድ ወይም ከጓደኛ ወይም ትንቅ ነገር ሲኖር ጭንቀትና ሀዘን ሲኖር በዛም ውስጥ፣ ሌላው አምስተኛው በአጣብቂኝ ሁኔታ ውስጥ ሲኖር ወይም ሰው አጣብቂኝ ሁኔታ ውስጥ ሲገባ፣ ስድስተኛው ኃጢአት ደግሞ ፊት ለፊት ሆኖ ሲገለጥ ዳዊት እንዳለ ኃጢአቴን ፊት ለፊት አየኋት ብሎ እንዳለ ማለት ነው እንደዛ አይነት ሁኔታ ውስጥ ሲገባ፣ ሰባተኛው በጠለቀ ሀዘንና ንዴት ውስጥ ሲኮን፣ ስምንተኛው እንድናቅማማ የሚያደርገን ግፊት ውስጥ ስንገባ፣ ዘጠነኛ ግራ የሚያጋባ ሁኔታ ሲኖረን፣ አስረኛ በውድቀት ውስጥ ስንሆን፣ 11ኛ በድካም ውስጥ ስንሆን፣ 12ኛ ነገሮችን ማድረግ ያለመቻል ሁኔታ ውስጥ ሲገባ፣ ከአቅም በላይ ሁኔታ ውስጥ ሲገባ በመንፈሳዊ ሕይወት እግዚአብሔር ማደግን በሕይወታችን ሊያደርግ ይችላል የሚል ነው። ጠቅለጥ ያለ መልክ ማለት ነው። እነዚህን ሁኔታዎች እንመለከታለን። ከዚህ በኋላ በተከታታይ ሳስተምር ይህንን ለመከታተል እንድትችሉ ያክል ነው ዝርዝሩን የነገርኳቸው። በቤተ ክርስቲያናችን ውስጥ የመጽሐፍ ቅዱስ ጥናት ግሩፕ አለና በዛ የምንጠቀምበት አንድ መጽሐፍ አለ። እርሱም በእንግሊዝኛው Growing Through Life's Challenges የሚል by James Martaris Risham የተጻፈ መጽሐፍ ነው። እሱን በተመለከተ እንግዲህ ጌታ ካስተማረኝ ክፍል ነው የማካፈላችሁ። የዛሬው አርእስታችን Growing Through Rejection የሚል ነው። ማለት እንግዲህ ቀጥታ በእንግሊዝኛ ስለተናገርኩ ሰው ሲናቅ ወይም ደግሞ ሲገፋ ከዛ ውስጥ ምን በጎ ነገር ይገኛል ብላችሁ ታስቡ ይሆናል። በመገፋታችሁ ጊዜ፣ በመናቃችሁ ጊዜ፣ በመጣላችሁ ጊዜ አሁን ከዚህ በጎ ነገር አለ ብለን እናስባለን። እና ይሄንን እስቲ ሰው ሲገፋ በህይወት ማደግ ከሚለው አኳያ ከመጽሐፍ ቅዱሳችን አንዳንድ ክፍሎችን በማየት እንመለከታለን። ጌታ ወደ ራሱ ሲጠራን በጣም ደስ የሚለኝ ነገር ከመጽሐፍ ቅዱሳችን ጌታ የትኛውን ቦታ ላይ የአልጋ ለአልጋ ኑሮ ትኖራላችሁ፣ እኔን ስትቀበሉ አንዳች ነገር አይደርስባችሁም፣ አትገፉም የሚል አናገኝም። ይልቁንም እንዳውም ምንድን ነው የሚለው? በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ የሚል ቃል በዮሐንስ ወንጌል ምዕራፍ 16 ቁጥር 33 ላይ ተጽፎ እናገኛለን። ጌታ ኢየሱስ ክርስቶስ ራሱ በዮሐንስ ወንጌል ምዕራፍ 15 ቁጥር 18 ላይ ዓለም ቢጠላችሁ ከእናንተ በፊት እኔን እንደጠላኝ ወቁ አለ። ስለዚህ ይሄ ዓለም በዚህ ምድር የምንኖርባት ይቻለም ላትመቸን ትችላለች፣ ግን ጌታ አብረን ከእሱ ጋር የምንኖርበትን መከራው አንደርድሮ ገፍትሮ ጥሎን ወድቀን እንዳንቀር እኛም ጌታ ጣለኝ ተወኝ እንዳንል ጌታን ሁልጊዜ በዓይናችን በተመለከትን ጊዜ፣ ምሪቱን በጠየቅን ጊዜ፣ ፊቱን በፈለግን ጊዜ የምናቅበትና የሚሰማንን ድጋፍ እናገኛለን። እና ምንም አይነት መከራ ቢኖር በዛ ውስጥ ምንን ይሰጠናል? ጌታ ጸጋውን ይሰጠናል። እንባቆም የእስራኤል መገፋት፣ የእስራኤል ለባርነት መሰጠት በትንቢት ውስጥ አተኩሮ ባየ ጊዜ በጣም ከመጨነቁ የተነሳ ከእግዚአብሔር ጋር መከራከር እንደጀመረ እንመለከታለን። እና ያንን ደግሞ ወደፊት ስንማር በደንብ ዘርዝረን እናያለን። ቢሆንም አንድ ክፍል ከዚህ ውስጥ ለመናገር የምፈልገው ጌታ ያጠነክረናል ስላልኩ ነው። እና ጌታ እንባቆምን እንዳጠነከረው ሲናገር እግሮቼን እንደ ዋላ እግሮች ያጠነክራል፣ በከፍታዎችም ላይ ያስኬደኛል አለ። ሁኔታዎች ተመችተው ሳይሆን ሁኔታዎች ሳይመቹ ምን ያደርጋል ማለት ነው? እግዚአብሔር ያጠነክራል፣ እግዚአብሔር ይረዳል ከሚል አኳያ ነው። ታዲያ በሪጀክሽን ወይም ደግሞ በመገፋት ውስጥ ያደገ ሰው ማን ነው? በመንፈሳዊ ሕይወት ያደገ ሰው ማን ነው? ምሳሌ አለሽ ወይ ከመጽሐፍ ቅዱስ ልትሉ ትችላላችሁ። ስለዚህ የዛሬ ትምህርታችን የሚያተኩረው ክፍል ላይ እንሄዳለን። አጠገባችሁ መጽሐፍ ቅዱስ እንዳለ እያንዳንዳችሁ አስባለሁ እና ወደ ብሉይ ኪዳን ክፍል ነው ይዣችሁ እንወስዳችሁ እና ብሉይ ኪዳን ዘጸአት ምዕራፍ 2 ከቁጥር 11 ጀምሮ እስከ 15 ብናነበው ጥሩ ነው። እሺ፣ እኔ አነበዋለሁ። እናንተም ደግሞ ከዚህ ክፍል መጽሐፍ ቅዱስ አጠገባችሁ ካለ ብትከታተሉኝ ደስ ይለኛል። በዚያም ወራት እንዲህ ሆነ፣ ሙሴ ጎበዝ በሆነ ጊዜ ወደ ወንድሞቹ ወጣ፣ የስራቸውንም መከራ ተመለከተ። የግብፅም ሰው የወንድሞቹም የዕብራውያንን ሰው ሲመታ አየ። ወዲህና ወዲያም ተመለከተ፣ ማንንም አላየም። ግብፃዊውንም ገደለ፣ በአሸዋም ውስጥ ሸሸገው። በሁለተኛውም ቀን ወጣ፣ ሁለቱም የዕብራውያን ሰዎች ሲጣሉ አየ። በዳውንም ለምን ባልንጀራህን ትመታዋለህ አለው። ያም በእኛ ላይ አንተን አለቃ ወይስ ዳኛ ማን አደረገ? ወይስ ግብፃዊን እንደገደልኸው ልትገለኝ ትሻለህን? አለው። ሙሴም በእውነት ይህ ነገር ታውቋል ብሎ ፈራ። ፈርዖንም ይህን ነገር በሰማ ጊዜ ሙሴን ሊገለው ፈለገ። ሙሴ ግን ከፈርዖን ፊት ኮበለለ፣ በምድያምም ምድር ተቀመጠ፣ በውሃም ጉድጓድ አጠገብ አረፈ ይላል። ስለዚህ ምን አረገ? ሸሸ ማለት ነው። እስከ ቁጥር 15 ያለው እንደገና አለፍ ብለን እንደውም የቀድሞውን የአጀማመሩ ሁኔታ ብናይ ጥሩ ነው። እናንተ አንብቡት የዘጸአት መጽሐፍ፣ ሙሴ እንዴት ወደ ጌታ ማለት እንዴት እንደተወለደ። እንግዲህ እዚህ ጋር የምናየው ሙሴ ከማን ጋር ነበር የሚኖረው? ከፈርዖን ጋራ ነበር የሚኖረው በፈርዖን ቤት። እንዴት ሆኖ ወደ ፈርዖን ቤት ገባ? እሱ የእስራኤል ወገን ሆኖ እንዴት ከግብፃውያን ወገን ሆነ የሚለውን ጥያቄ ስንመለከት የተጣለ ሰው ነበረ። ለምን ቢባል ግብፃውያን በባርነት ምድር ይኖሩ ስለነበረ እናትየዋ መልካም መልካም መሆኑን አይታ ሶስት ወር ቀደችው እንዳይገድሉት እንዳይሞት። ምክንያቱም ወንድ ልጅ ከተወለደ በእስራኤል የእስራኤል ወንድ ልጅ ከተወለደ እነ ፈርዖን ስለፈሩ ወንድ ልጅ እንዳይወለድ ወይም ቢወለድ እንዲገደል የተባለበት ጊዜ ስለነበረ እንግዲህ ተሸሽጎ ነው እንጂ እሱ መኖር አይገባውም ነበር ማለት ነው። ከዛ በኋላ ያው ልትደብቀው ወደማችለው ደረጃ ሲደርስ እዚህ ፊቴ ከሚወስዱት ከሚገሉት ምን ላርጋለች? አውጥቼ ባህር ላይ ልጣለው፣ ከኖረ ኖረ ከሞተ ሞተ አይኔ ያየው ብላ በቀቃት ባህር ላይ አስቀመጠችው። ባህር ላይ ባስቀመጠችው ጊዜ የፈርዖን ልጅ ልትዝናና ስትሄድ አየችው። ከዛ በኋላ ወደ ቤተ መንግስት ወሰደችው። ወደ ቤተ መንግስት ወስዳው ቤተ መንግስት ቢያድግም ግን እሱ ግድ የሚለው ነገር ነበር እና ለጽድቅ መቆም ነበረ በውስጡ ያለው። ሲገዳደሉ አይቶ ዝም ማለት አልፈለገም። ስለዚህ የገዛ ወገኑን ምን አደረገ? ረዳ። ማን ገደለ? ግብፃዊውን ሰው ገደለ። ከዛ በኋላ ዕብራውያን ደግሞ ሲጣል ባየ በዳውን፣ እናንተ ደግሞ የአንድ ወገን ሰዎች ናችሁ፣ ስለዚህ ለምን ትጣላላችሁ? እናንተማ አንድ ናችሁ፣ እባካችሁን ለምን እንዲህ ታደርጋላችሁ? ሲለው ትላንትና ያንን ግብፃዊ እንደገደልከው ደግሞ እኔን ልገለኝ ትፈልጋለህ እንዴ? ሲለው ይቺ ነገር ወጥታለች እና ልገደል ነው በንጉስ ቤት ብሎ ሸሸ ነው የምንለው የሚለው ቃሉ። ስለዚህ ይሄንን ታሪክ ከዚያ አኳያ እንመለከታለን። በእጁ ሊበቀል ፈልጎ ነጻ ሊያወጣ ፈልጎ ዕብራውያንን ነጻ ሊያወጣ የፈለገ ልብ እንደነበረው ከዚያ አኳያ ማየት ይቻላል። አሁን ታዲያ ምንድን ነው የምትይው? ይሄ መቼ ነው ሪጀክት የተደረገው እዚህ ጋር የሚለውን ጥያቄ ልጠይቁ ትችላላችሁ። እጅግ የተደረገው ማለትም የተገፋውማ እኮ መቼ ነው? ገና ከእናት ቅፍን ሲወለድም እሱ ተፈልጎ የተወለደ አይደለም። ምክንያቱም እናቱ ወለደችው እንጂ እንዴት ማሳደድ እንደሚገባት እንኳን በማታውቅበት ጊዜ፣ እሷ ራሷ በጭንቅ ባለችበት ጊዜ የተወለደ ልጅ ነው። ስለዚህ ከእናት ማህፀን እንደወጣ እነዛ ወላጆች ሊገሉት ይችሉ ነበር። እናትየዋ ደግሞ የምታረጉትን አርጉ ማለት ይችል ነበረ። ነገር ግን አሁን በዚህ በተጠላበት ጊዜ ሲወለድ እግዚአብሔር በዚህ ጊዜ ከምን አዳ ነው? ከሞት አዳ ነው። ሁለተኛ ከሞት የዳንበትን ቦታ ስንመለከት እንደገና ደግሞ ሁለተኛ በባህር ላይ ተጣለ አይደለም? በባህር ላይ በተጣለ ጊዜ ምን መሆን ይችል ነበረ? በባህር ላይ በቀጥታ በተጣለ ጊዜ አውሬ መጥቶ ሊወስደው ይችል ነበረ። ውሃው አንዴ ፈረሰኛ ተነስቶ ጥልም አድርጎ ቅርጫት ገለባብጦ ሊገለው ይችል ነበረ። ነገር ግን ከዚህም ደግሞ እግዚአብሔር አድኖት እንደውም በንጉስ ቤት አደረገው። ከዚህ በኋላ ደግሞ ሶስተኛ ለሞት እየተፈለገበት ጭራሽ ሰው በመግደሉ ሊገደል ይችል ነበር። ሳያመልጥ ሊገደል ይችል ነበረ። ስለዚህ ሶስት የህይወት ቻለንጆች ነበሩት። ሶስት ጊዜ ማለት ነው። ለሞት ሞት ነው ይሄንን ሰው የተከታተለው ማለት ትችላላችሁ። ሲወለድ መገደል ይችል ነበር፣ ውሃ ሊወስደው ይችል ነበር፣ በፈርዖን ሊገደል ይችል ነበር። አንተ እኛ በእኛ ላይ የሾመህ ማን ነው ያሉ ሰዎች ራሳቸው ሊገሉት ይችሉ ነበረ። በጣም ነው የሚገርመኝ ይሄን ሰዓት። ዛሬ አንዳንዶቻችሁ እስኪ ስለ ራሳችሁ ህይወት ወደኋላ መለስ በሉና እዩ። መቼ ነው እንደው ለሞት የቀረባችሁበት ጊዜ በዘመናችሁ? ልትሞቱ የደረሳችሁበት? እኔ እኮ በዚህ ጊዜ እግዚአብሔር ባረዳኝ ሞቼ ነበር ያላችሁበት ሁኔታ፣ የተገፋችሁበት ጊዜ፣ የተጣላችሁበት ጊዜ፣ እናንተ አታስፈልጉም የተባላችሁበት ጊዜ የለም? ምናልባት ራሳችሁንም ደግሞ ከህዝብ መካከል ለይታችሁ ብቸኛ ያደረጋችሁበት ጊዜ የለም? ግራ የገባችሁ ጊዜ የለም? እግዚአብሔር ግን ከላይ ያያል። ሙሴን ያየ እግዚአብሔር እናንተና እኔን አይቷል፣ ያያልም። አይኖቹ ከማየት አልደከሙ፣ ክንዶቹም እኛንና እኔና እናንተን ከማዳን አልዛሉ። የዘላለም አምላክ ሁል ጊዜ በቦታው አለ፣ ሁል ጊዜ በቦታው አለ። የዘላለም አምላክ ሁል ጊዜ ይቻለዋል። ሙሴን ከባህር ያወጣ፣ ሙሴን ከመገደል ያዳነ እግዚአብሔር ዛሬም ለእኔና ለእናንተ አለ። ከዛ በኋላ ምን ሆነ ብላችሁ ስታስቡ፣ አሁን ኮበለለ። ከዛ በኋላ ወደ ምድያም ምድር ሄደ። በዛም ሙሴ አንድ ሰው ጋር ተጠግቶ እረኛ መሆን ጀመረ፣ መጻተኛ ሆነ። ከሀገሩ ከሰፈሩ ከንጉስ ቤት ከሚበላበት ከሚጠጣበት ከሚሻለው ቦታ ወደማይሻለው ቦታ ሄደ፣ ተሰደደ። በዚህ መልካም ነገር አለ? ምንም መልካም ነገር የለም አይደል በዚህ ውስጥ? ነገር ግን እግዚአብሔር ሁልጊዜ መልካም ነገር አለው። በምድያም ምድር ሲኖር እግዚአብሔር ምን እንዳደረገ በምዕራፍ 3 ላይ እንመለከታለን። እስቲ ምዕራፍ 3 ከሁለት ጀምሮ ከቁጥር 2 ጀምሮ እንመልከት። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው። እነሆም ቁጥቋጦ በእሳት ሊነድ ሲነድ ቁጥቋጦም ሳይቃጠል አየ። ሙሴ ልሂድና ቁጥቋጦ ስለምን አልተቃጠለም? ይህን ታሪክ ታላቅ ራእይ ልይ አለ። እግዚአብሔር እርሱ ይቀጥ ዘንድ እንደመጣ ባየ ጊዜ እግዚአብሔር ከቁጥቋጦ ውስጥ እርሱን ጠርቶ ሙሴ ሙሴ ሆይ አለ። እርሱ ምን ሆኝ አለ። ወደዚህ አትቅረብ፣ አንተ የቆምክባት ስፍራ የተቀደሰች መሬት ናትና ጫማህን ከእግርህ አውጣ አለው። ደግሞም እኔ የአባትህ አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብም አምላክ ነኝ አለው። እጅግ ይገርማል አይደለም? እግዚአብሔር ሊጠራ ሲፈልግ እግዚአብሔር የተባረረን ሰው፣ የተናቀን ሰው፣ የተጣለን ሰው፣ ለሞት የሚገባውን ሰው እግዚአብሔር ፈልጎ ለራሱ ክብር ሊያቆም ሲፈልግ የሚገናኝበት መንገድ የማያወላውል ትክክለኛ የሆነ ሰውየው እግዚአብሔርን አየሁት ብሎ እንዲል የሚያደርግ ነገር አይደለም። ሙሴን የገጠመው ያ ነው። እስቲ እንጨት ሲነድ እሳት ሲነድ እሳቱ ሳይቃጠል እንጨቱ ሳይቃጠል የሚቀበት ጊዜ ነው። ቅጠሉ ሳይቃጠል የሚቀርበት ጊዜ የት ነው? በእኛ ዘመን እንደዚህ አይነት ነገር አላየንም አይደል? ግን እግዚአብሔርን የሚሳነው ነገር የለም። በፈለገው መንገድ ለሚፈልገው መገለጥ ይችላል። እግዚአብሔርን የሚይዘው የሚያዘው ማንም የለም። የእግዚአብሔር መልአክ በእሳት ነበልባል በእሾህ ቁጥቋጦ መካከል ታየው ይላል። ቁጥቋጦ ሲነድ ግን ቁጥቋጦ ሳይቃጠል ይህን ታሪክ ሂጄ ልይ አለ ይላል። ከዛ በኋላ እግዚአብሔር ራሱ ሲያነጋግረው እንመለከታለን። በስሙ ጠርቶ ሙሴ ሙሴ ሆይ አለ። እሱ ምን አለ ይላል? እንሆኛል። ወደዚህ አትቅረብ፣ የቆምክባት ስፍራ ምንድናት? የተቀደሰች ነው። ነገር ግን የተሸከምከውን ይሄ ከእግር ስር ያለውን ጫማህን አውልቀህ ነው የምትቆመው አለው ማለት ነው። ጫማህን ከእግርህ አውጣ አለው። እና እኔ ማነኝ አለው? እኔ የአባት የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ነኝ አለ። እኔ ተስፋ የሰጠሁህ አምላክ ነኝ ማለት ነው። ወደ ምን ለምን ወደ አብርሃም ለምን ወደ ይስሐቅ ለምን ወደ ያዕቆብ ተመለከተ? እግዚአብሔር ምን ለምን ይህን መጥራት አስፈለገው ቢባል እኔ እርግጠኛ ነኝ ሙሴ የሚያውቀው ነገር አለ፣ ስለ አብርሃም አምላክ፣ ስለ ይስሐቅ አምላክ፣ ስለ ያዕቆብ አምላክ። ምክንያቱም አሳዳጊው ማን ነበር? የወለደችው እናቱ ነበር። አሳዳጊ ሆና ተቀጥራ የምታሳድገው ማለት ነው። እግዚአብሔር ይህንን ታሪኩን ለውጦ የገዛ እናት እያጠባችሁ የምታሳድግ የሆነበትን ታሪኩን መከታተል ትችላላችሁ። ስለዚህ ታሪኩን የሰማ ይመስለኛል። እና እግዚአብሔር የሰጠውን የተስፋ ቃል እንደገና ሲያድስ እንመለከታለን። እኔ የነሱ አምላክ ነኝ። ስለዚህ ሙሴ ምን አደረገ ይላል? እግዚአብሔርን ፈርቶ ፊቱን ሸፈነ ይላል። ከዛ በኋላ እግዚአብሔር ምን ይለዋል? እኔ አንተን ለትልቅ ነገር አጭቼሃለሁ፣ ህዝቤን ከባርነት አውጥተህ ትመራለህ፣ ህዝቤን እስራኤልን ከግብጽ ታወጣለህ፣ እኔ ከአንተ ጋር እሆናለሁ። እኔ ደግሞ ማነኝ? እኔ ግብጽን ማነ እስራኤልን ከግብጽ ማወጣን ማነኝ ሲል እንመለከታል። ጌታ እግዚአብሔር በእውነት እኔ ከአንተ ጋር እሆናለሁ፣ እኔም እንደናኩ ምልክትዬ ነው። ህዝቡ ከግብጽ በወጣ ጊዜ በዚህ ተራራ ላይ ለእግዚአብሔር ትገዛላችሁ። ከዛ በኋላ እግዚአብሔር ማን ነው ባሉኝ ጊዜ ስሙ ማን ነው ባሉኝ ጊዜ ምን እላችኋለሁ ሲል እኔ ያለና የሚኖር እኔ ነኝ። እንዲህ እንግዲህ ለእስራኤል ልጆች ሁሉ ያለና የሚኖር ወደ እናንተ ላኪኝ ትላለህ ይለው እንመለከታል። እስቲ አስቡ የተነሳበትን አሁን የት ደረሰ ምስል እንዴ! ሊኖር ያልተፈቀደለት ሰው ሊኖር ያልተፈቀደለት ሰው በራሱ ምድር የማይኖር ሰው የእሱ ወገን ባሪያ ሆነው በሚገዙበት ምድር ላይ መኖር ያልቻለ ሰው ተሰዶ በሌላ ስፍራ ያለ ሰው ለህይወቱ የፈራ ሰው የተሸሸገ ሰው እግዚአብሔር ከእርሱ ጋራ ነኝ ሲል ከአንተ ጋራ ነኝ ሲል ይህ የሚገርም ነው አይደል? ከአንተ ጋራ ነኝ ሲለው እንመለከታለን። እግዚአብሔር ከእኛ ጋራ ከሆነ ማን ይቃወመናል? በእውነት እግዚአብሔር ከእኛ ጋራ ከሆነ ማን ይቃወማል? ሁኔታዎች ባይመቹ እግዚአብሔር ከእናንተ ጋራ ነኝ ካለ ከእናንተ ጋራ ነው የሚለው። በቃ እሱ ሰው አይደለም፣ አይዋሽም። ዛሬ እግዚአብሔር ከእናንተ ጋር መሆኑን የተጠራጠራችሁ፣ መከራዬ በስቷል፣ እኔ ልኖር እንኳን የማይገባኝ ሰው ነኝ ብላችሁ ተስፋ የቆረጣችሁ ትኖሩ ይሆን? በተለያየ ምክንያት እኔ መኖር አይገባኝም፣ የኔ ነገር ቢያበቃ ይሻላል ብላችሁ በውስጣችሁ አፍናችሁ የያዛችሁ ሰዎች ትኖሩ ይሆን? ተስፋ መቁረጣችሁን እግዚአብሔር ከእናንተ ያርቀው። የምናመልከው አምላክ የዘላለም አምላክ ነው። የምናመልከው አምላክ ድንቅ ማድረግ የሚችል አምላክ ነው። የምናመልከው አምላክ ታሪክ መለወጥ የሚችል አምላክ ነው። የሌለን ነገር ወደ መኖር የሚያመጣ አምላክ ነው። ለመሆኑ ሙሴ ማን ነው? እንኳን ሕዝብን ሊመራ ራሱንም እኮ ሸሽቶ ማዳን የማይችል ሰው የነበረ ሰው ነው። ሞቱን በሕይወት ለውጦ የራሱ ክብር መጠቀሚያ ላደረገው ለእግዚአብሔር ክብር ነው። ዛሬም የኔና የእናንተ ነገር እንደዚሁ ነው። እግዚአብሔር ሲወድ እኛ ደግሞ ስንፈቀድ ራሳችንን ለእርሱ ክብር ለማስገዛት ፈቃዳችንን እና ያለን ሁሉ ስናስገዛ የእግዚአብሔር ክንድ በሕይወታችን ትገለጣለች። እውነቴን ነው የምላችሁ፣ እግዚአብሔር የብሉይ ኪዳን ዘመን አምላክ ብቻ አይደለም፣ የአዲስ ኪዳን ዘመን አምላክ ብቻ አይደለም። የዘመናችን በዚህ ዘመን ባለንበት ዘመን የእኛም ጌታ እግዚአብሔር ድንቅ ማድረግ ልማዱ ነው። እግዚአብሔር ይችላል። ታሪካችሁን ታሪካችንን ይለውጣል፣ ይችላል። እኛ ግን አንድ ነገር ልናደርግ ይገባል። እነሆኝ ጌታ ሆይ ከአንተ የተሻለ ለእኔ የሚገደው የለም። የእኔ የህይወት ተግዳሮት ቢበዛም አንተ ግን ይህንን ለህይወቴ ለማደግ ማድረግ ትችላለህ። እኔም አንተን የማመን ህይወት እየጨመረ ይሄዳል። ጌታ ሆይ ህይወቴን አሳድግልኝ፣ ታሪኬ ለውጥልኝ፣ ከፊት ይልቅ እንድወድህ እርዳኝ ብላችሁ ጸልዩ። እግዚአብሔር እናመሰግናለን፣ እንጸልያለን። ኃያልና ቅዱስ የሆንክ የዘላለም አምላክ እግዚአብሔር ሆይ እናመሰግንሃለን። በቃልህ እውነት ስለደገፍከን ማንነታችንን እንድንመለከት ስለረዳህን ተስፋ መቁረጣችንን ልታርቅ ስለወደድህ እናከብርሃለን። አባት ሆይ በተደረገልን ነገር ሁሉ አንተን እንድናከብርህ፣ እግዚአብሔር ሆይ ስላልተደረገልን ደግሞ በተስፋ አንተን መጠበቅ የምንችልበትን ጸጋ እንድታበዛልን ህይወታችን የተለወጠ ሆኖ ለሌሎች የሚደርስ እንዲሆን እንድትረዳን፣ ያንተ መጠቀሚያ እቃዎች እንድንሆን እንድታግዘን በሕያው ልጅ በኢየሱስ ክርስቶስ ስም እንማጸንሃለን። ተመስገን። በክርስቶስ ኢየሱስ ስም አሜን።